ብቻ
ነው። ሮስቶ ተከኛ ኩታን ለመፋን ይጥፉ
ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል 57 ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 4/2014 ዓ.ም ተመረጥ ዝግጅታችን ጀመረ። በምስራቅ ወለጋ ኪሩሙ ወረዳ የተከሰከሰው ግጭትና ጥቃት የብዙ ሰዎችን ህይወት እንዳጠፋና ነዋሪዎችንም እንዳፈናቀለ ነዋሪዎችና የኦሮሚያ ክልል መንግስት አስታወቀ። ዘገባ ይኖረናል። ዛሬና ትላንት በወሎ ግንባር ውርጌሳና ደላንታ አካባቢዎች በቀጠለው ወታደራዊ ግጭት ምክንያት በርካታ የህብረተሰብ ክፍሎች አካባቢያቸውን ለቀው ወደ ደሴና አጎራባች ቀበሌዎችና ከተሞች እየተሰደዱ መሆኑን ገለጹ። በትግራይ ክልል የሚገኙ የመንግስት ሰራተኞች ለአምስት ወራት ያህል ደሞዝ እንዳልተከፈላቸውና ይህም ሁኔታ ለችግር እንደዳረጋቸው ተናገሩ። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ የያዝናቸውን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን የጠቅላላ ደህንነትና መረጃ አገልግሎት በአንዳንዶቹ የመንግስት ባለስልጣናት ላይ የጉዞ እገዳ አለማድረጉን አስታወቀ። ማስተባበያው የወጣው በዚህ ሳምንት መጀመሪያ ላይ ወደ ግብጽ ካይሮ ሊሄዱ የነበሩ አንድ ከፍተኛ የመንግስት ባለስልጣን ስማቸው በአውሮፕላን ማረፊያ በተቀመጠ ዝርዝር ውስጥ በመኖሩ በደህንነት ባለስልጣናት ታግደዋል የሚለው ዜና በመወራቱ ነው። የሱዳን የመረጃ አገልግሎት ባለስልጣን ትላንት ረቡዕ ባወጣው መግለጫ ተቋሙ እየሰራ የሚገኘው በህገ መንግስቱ መሰረት መሆኑን ገልጿል። በሴንትሪ የአፍሪካ ቀንድና በሱዳን ጉዳይ አማካሪ የሆኑት ሱሌማን ባልዶ ይህ ጊዜ በሱዳን ሰራዊትና በሲቪሉ በሚመራ የሚኒስትሮች ምክር ቤት የሽግግር አስተዳደር መካከል ከፍተኛ ችግር የሚታይበት ጊዜ ነው ብለዋል። ባልዶ ለቪኦኤ እንደተናገሩት የሲቪሉ አስተዳደር ከሽግግር መንግስቱ ኃላፊነት እንዲለቅ ከወታደሩ ክፍል ብርቱ ተጽዕኖ አለበት። የጉዞ እገዳውም ምናልባት የዚሁ አካል ሊሆን እንደሚችልም ገልጸዋል። የኮንጎ ዲሞክራቲክ ሪፐብሊክ ዜጋ የሆነችውና በጦርነት ጊዜ ጾታዊ ጥቃት የደረሰባቸውን ሴቶች የምትረዳው ጁሊየን ሉሴንጌ 2021 ዓ.ም የአውሮፓ የሰብአዊነት ሽልማት ተቀብላለች። ይህ በጣሊያን የተካሄደው የአውሮራ ሽልማት መርሃ ግብር ሰብአዊ ድጋፍ የሚያደርጉ ሰዎች የኖቤል ሽልማት እየተባለም ይሞካሻል። የሳቢና ካስቴል ፍራንኮን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ስድስተኛው የአውሮራ ሰብአዊነትን ማንቃት የተሰኘው ሽልማት ቅዳሜ ዕለት በጣሊያን ተካሂዷል። ኮንጓዊቷ የሰብአዊ መብት አክቲቪስት ጁሊየን ሉሴንጌ ካለ ፍርሃት ደከመኝ ሳትል በጦርነቱ ወቅት ውስጥ ጾታዊ ጥቃት የተፈጸመባቸውን ሴቶች በመደገፍና ጥቃት አድራሾችንም ለፍትህ በማቅረብ ላደረገችው ጥረት የ1 ሚሊዮን ዶላር ሽልማት ተቀብላለች። ሉሴንጌ የኮንጎ ሴቶች ፈንድ ዳይሬክተርና አጋር መስራች ስትሆን ባለፈው ሚያዝያ ወር ላይ ነበር ከሌሎች 4 የሰብአዊ ድጋፍ ሰጪዎች ጋር በመሆን ለመጨረሻ ዙር ያለፈችው። በሽልማት ስነ ስርዓቱ ላይ ንግግር ያደረገችው ሉሴንጌ ይሄ ሽልማት ማለት ለኮንጓውያን እጅግ ጠቃሚ ነው፣ የኮንጎ ሴቶችና ልጃገረዶችን ለማገዝ አሁን በቂ የሆነ የገንዘብ ድጋፍ አለን ማለት ነው ስትል ተናግራለች። ለአመታት ድጋፋቸውን ለማዳረስ የገንዘብ እጥረት እንደነበረባቸው የተናገረችው ሉሴንጌ አሁን የበለጠ ለመስራት የሚያስችል አቅም ስላገኘች ደስተኛ መሆኗንም አስታውቃለች። የአውሮራ ሰብአዊነትን የማንቃት ሽልማት አርሜኒያዊ ዜግነት ባላቸው ሶስት ምግባረ ሰናይ ለጋሾች አማካኝነት እንደ አውሮፓውያን አቆጣጠር በ2015 ዓ.ም የተጀመረ ነው።
ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2018 በትራምፕ አስተዳደር ተታው ወደ ወጣቸውና አወዛጋቢ ወደ ሆነው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ተመልሳ ለመግባት ዝግጅት ያደረገች ነው። የመንግስታቱ ድርጅት ምክር ቤት ዛሬ ሐሙስ 47 አገሮች አባል ወደ ሆኑበት ጉባኤ ለመግባት በታጩ 18 አዲስ አባል አገሮች ላይ ድምጽ ይሰጣል። ዩናይትድ ስቴትስ ከነዚህ አገሮች መካከል አንዷ ስትሆን በምክር ቤት ያለውን መቀመጫ ለማግኘት የአብላጫውን ድምጽ ብቻ ማግኘት ይበቃታል። ይሁን እንጂ ከአዳዲሶቹ አገራት ውስጥ የቀረበ ምንም ተቃውሞ ስለሌለ ሁሉም ወደ ምክር ቤቱ አባልነት ይቀላቀላሉ የሚል ግምት አሳድሯል። ከአዳዲሶቹ አገራት መካከል አርጀንቲና፣ ህንድ፣ ሉቲያና፣ ኳታር እና ሶማሊያ ይገኙበታል። የተባበሩት መንግስታት የሰብአዊ መብት ምክር ቤት ዳይሬክተር ሉዊስ ሻርቦናው በመንግስታቱ የሰብአዊ ድርጅት የሚካሄደው ምርጫ በዓለም ምርጫ ላይ የሚደረግ ቀልድ ነው ብለዋል። አደገኛ የሆነ የሰብአዊ መብት ጥሰት የሚፈጽሙ እንደ ካሜሩን፣ ኤርትራና የተባበሩት አረብ ኤምሬትን የተባበሩት መንግስታት የሰብአዊ መብት ምክር ቤት አባል አድርጎ መምረጥ የመንግስታቱ ድርጅት አገሮች ስለ ሰብአዊ መብት ያላቸው አቋም ከልባቸው አለመሆኑን ያሳያል በማለት ዳይሬክተሩ አክለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ የሥራ አጥነት ጥቅማ ጥቅሞችን የሚቀበሉ ሥራ አጥ አመልካቾች ቁጥር የኮሮና ቫይረስ ወረርሽኝ ከተከሰተበት የአንድ ዓመት ተኩል ጊዜ ወዲህ ለመጀመሪያ ጊዜ መቀነሱን የዩናይትድ ስቴትስ የሥራ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። መረጃው ከተወሰደበት አንድ ሳምንት በፊት 239,000 የነበረው የሥራ አጥ አመልካቾች ቁጥር በተከታዩ ሳምንት በ36,000 አመልካቾች ቀንሶ መገኘቱን ሚኒስትሩ ገልጿል። ባለፈው መጋቢት የተመዘገበው አነስተኛው ሥራ አጦች ቁጥር 256,000 የነበረ ሲሆን የአሁኑ ከዚያም ያነሰ መሆኑ ተመልክቷል። ይህ ኢኮኖሚው ከወረርሽኙ እያገገመ ስለመሆኑ አመላካች ቢሆንም ፕሬዚደንት ባይደንን ጨምሮ የዋሽንግተን ፖሊሲ አውጪዎችና የኢኮኖሚ ባለሙያዎች አሁንም አዝማሚያው ጥሩ አለመሆኑን ያስጠነቅቃሉ። የምጣኔ ሀብት ባለሙያዎች በአገሪቱ የሚታየው የዋጋ መናርና የሸቀጦች አቅርቦትና ስርጭት እጥረት እንዲሁም የጠቅላላው የኢኮኖሚ እድገት አነስተኛ መሆን አሳሳቢ መሆኑን ይናገራሉ። በዩናይትድ ስቴትስ አሁንም 8.4 ሚሊዮን የሚሆኑ ሰዎች ሥራ አጥ ናቸው። ይሁን እንጂ 10.4 ሚሊዮን የሚሆኑት ክፍት የሥራ መስኮች ደግሞ የሚፈልጉትን ባለሙያ አለማግኘታቸው ይገለጻል። በመንግስት የሚተዳደረው የፓኪስታን ዓለም አቀፍ አየር መንገድ የጎረቤት አገር አፍጋኒስታን ታሊባን ባለስልጣናት ጣልቃ ይገባሉ በሚል ክስ ወደ አፍጋኒስታን ካቡል የሚደረገውን በረራ ማቋረጡን ዛሬ ሐሙስ አስታውቋል። ውሳኔው የመጣው የታሊባን ባለስልጣናት የፓኪስታኑ አየር መንገድ የሚያስከፍለውን የበረራ ዋጋ የማይቀንስ ከሆነ የበረራውን መስመር ልናቋርጠው እንችላለን የሚል ማስጠንቀቂያ ባወጣ ተመሳሳይ ቀን ነው። የፓኪስታን አየር መንገድ ቃል አቀባይ አብዱላ ካህን ለቪኦኤ ዛሬ በሰጡት መግለጫ ከኢስላማባድ ወደ ካቡል የምናደርገውን በረራ ላልተወሰነ ጊዜ አቋርጠናል ብለዋል። የፓኪስታን አየር መንገድ ወደ አፍጋኒስታን የሚበረው ለሰብአዊ እርዳታ ሲባል ብቻ ነው ያሉት ቃል አቀባዩ የፓኪስታን አየር መንገድ አፍጋኒስታንን ከተቀረው ዓለም ጋር የሚያገናኝ ብቸኛው አየር መንገድ እንደነበረም ተናግረዋል። አሁን ወደ ኮቪድ-19 ዜናዎች እናልፋለን። ነጠላውን የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት የወሰዱ ሰዎች ከፋይዘር ወይም ሞደርና በሚወስዷቸው የማጠናከሪያ ክትባቶች የበለጠ የመከላከል አቅም ሊያገኙ እንደሚችሉ አንድ አዲስ የክሊኒካል የመጀመሪያ ጥናት አስታወቀ። በዩናይትድ ስቴትስ ብሔራዊ የጤና ተቋም የተደረገው ጥናት እንዳመለከተው የጆንሰን ኤንድ ጆንሰን ክትባትን የወሰዱ ሰዎች የሞደርና ማጠናከሪያ ክትባት ከወሰዱ በኋላ የሰውነት የተፈጥሮ መከላከያ አቅማቸውን 76 ጊዜ እጥፍ አሳድጓል። ይህ የፋይዘርን የማጠናከሪያ ክትባት ከወሰዱ በኋላ 35 ጊዜ እጥፍ ከሚያድገው የተፈጥሮ መከላከያ ጋር ሲነጻጸር ከእጥፍ በላይ የሚበልጥ መሆኑን አሳይቷል። አጥኚዎች ሁለተኛውን የጆንሰን ኤንድ ጆንሰን ክትባት የወሰዱት የሰውነት የተፈጥሮን መከላከያ አቅማቸው የሚያድገው በአራት እጥፍ ብቻ መሆኑን አመልክተዋል። ጥናቱ ይፋ የተደረገው ዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የጆንሰን ኤንድ ጆንሰን እና ሌላ ሁለት የሞደርና ክትባትን እንደ ማጠናከሪያ ክትባት አብሮ የመስጠቱን አስፈላጊነት መወሰን ይቻል እንደሆነ ለመነጋገር የሁለት ቀን ስብሰባ ካደረጉ በኋላ ነው። አብዛኞቹ የሰራዊቱ አባላት በመከተባቸው ባለፈው ወር ውስጥ በዩናይትድ ስቴትስ የጦር ሰራዊት አባላት መካከል የኮቪድ-19 ተጋላጮች ቁጥር መቀነሱን የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገለጹ። በመስከረም ወር መጀመሪያ ላይ 4902 የነበረው የተጋላጮች ቁጥር በዚህ ሳምንት ወደ 863 ወርዷል። ይህ ወረርሽኙ ከተከሰተ በኋላ የመጀመሪያው ዝቅተኛ ቁጥር ሲሆን ሁሉም የሰራዊቱ አባል እንዲከተብ የተቀመጠውን ቀነ ገደብ ከመድረሱ በፊት የተገኘ ውጤት መሆኑን ተመልክቷል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ባለፈው ናሴ ሁሉም የሰራዊቱ አባላት በተሰጠው ቀነ ገደብ እንዲከተብ ካለበለዚያ ብርቱ ቅጣት ይጠብቀዋል የሚል ትዕዛዝ ያወጡ መሆኑ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥቅምት 4 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን ማለትም እንደዚህ በምስል ከምትመለከቱት በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በቪኦኤአምሃሪክ የዩቲዩብ ገጻችን ላይ በቀጥታ መከታተል ትችላላችሁ። በተጨማሪም ደግሞ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ቀዳሚ አብይ ርዕስ እናስደምጣችሁ። በኪረሙ ግጭት ሰዎች መገደላቸውና መፈናቀላቸውን ነዋሪዎችና የክልሉ መንግስት አስታወቀ። በምስራቅ ወለጋ ኪረሙ ወረዳ የተቀሰቀሰው ግጭትና ጥቃት አንድና ሁለት በደረሰ ጥቃት የብዙ ሰዎች ህይወት እንደጠፋና ከቀያቸው እንዳፈናቀለ ነዋሪዎቹ ተናግረዋል። በዚሁ ግጭት 15 ሰዎች መገደላቸውን፣ ከ900 ሰዎች በላይ መፈናቀላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ ለአሜሪካ ድምጽ ገልጸዋል። ጥቃቱን የሚፈጽሙት ኦነግ ሸኔና ጽንፈኛ የአማራኛ ተናጋሪ ሽፍቶች ናቸው ብለዋል። መለስካቸው አማህ ነው ዝርዝሩን ያደረሰን፣ እንደሚከተለው ይቀርባል።
በምስራቅ ወለጋ ኪረሙ ወረዳ ሃሮ ከተማ ላለፉት 4 ቀናት በግጭት ስትታመስ መቆየቷን አንዳንድ ነዋሪዎች ለአሜሪካ ድምፅ አስታውቀዋል። ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁት አንድ ነዋሪ እንደሚያስረዱት ቁጥራቸው በውል የማይታወቅ ሰዎች በኪረሙ ወረዳና በአካባቢው በታጣቂዎች ሲገደሉ ቆይተዋል ይላሉ። የተፈናቀሉትም ከ40,000 በላይ ይሆናሉ ብለው ይገምታሉ።
በጣም እንትን ያለባት ኪረሙ ወረዳ ናት። አሁን ከነሐሴ ጀምሮ ነሐሴ 12 ላይም እዚች ወረዳ ላይ ሲነደሮ የምትባል ቀበሌ አካባቢ አንድ 80 ምናምን ሰው አንድ ቤተ ክርስቲያን ውስጥ ተገለዋል። ወደ 300 ሰው ነው እዛች ቀበሌ ብቻ የተገደለው። ያው ሌላ ቦታ ላይ 200 ምናምን ሰው ሲገድል እንደ ሰበር ዜና ምናምን ይደረጋል። እዛ ግን ምንም ዜናም የተሰራ ነገር የለም። በዛውም ደግሞ እዛው ቦቃ የምትባለው ቀበሌ ያለች በአንድ ቀን ነው 38 ሰው ሲገደል፣ ምንም እንትን የተባለም ነገር የለም። ህዝቡ ተፈናቅሎ እንዳለ ሶስት ቀበሌዎች ላይ ነው ያለው አሁን። ኪረሙም ወረዳው ላይ አለ። ከዛ ሀሮ እና ባጊ የሚባሉ ቢያንስ በትንሹ 40,000 በላይ ህዝብ ነው ተፈናቅሎ ያለው። ከኪረሙ ወረዳ ሀሮ እና ባጊን የሚሄደው መስመር ሙሉ ተቋርጧል። ምንም አይነት ግብአትም አይገባም። ህክምናም የለም። የሚታመሙ ሰው ምንም ቢል ህክምና ምንም የለም። እየሞቱ ነው ያሉት ህዝቡ። እንደዛም ሆኖ አሁን ባለፈው ሳምንት ነው ልዩ ኃይሉ ከሀሮ እንዲወጣ የተደረገው። ምክንያቱም ምንም አላወቅንም እኛ።
የአካባቢው የደህንነት ሁኔታ ይህ ሆኖ ሳለ የወረዳ አስተዳደሩ ግን ይህን ስጋት ከግምት ሳያስገባው በከተማው የነበረውን ልዩ ኃይል አስወጥቶ አማርኛ ተናጋሪዎች ለጥቃት ተጋልጠዋል ይላሉ።
እነሱ ከወጡ በኋላ ነው አሁን ኦነግ ሸኔ የሚባሉ እንትኖች ከጫካ ታጭ ነው መጥተው ከተማው ላይ እንዲራገቡ ተደርጎ ብዙ ህዝብ እየተጨፈጨፈ ነው። አሁንም ተኩሱ አልቆመም፣ እየተታኮሱ ነው።
ከማን ጋር ነው የሚታኮሱት?
ከህዝቡ ጋር ነው። ከተማው ላይ ህዝቡ አማራ ብቻ ነው ያለው። አሁን ሙሉ እየተጫኑ እነሱ ወጥተዋል። እስከ ዛሬም ባሉት ባጊንም የነበሩ ብዙ ነበሩ። እነሱን ሙሉ አውጥተው እስካሁን ህዝቡ ጋር አይደለም ጠቡ ባዘው ኦሮሞና አማራ ሳይሆን ሆን ተብሎ እነዛኞቹ እንዲገቡ ግን ከወረዳ ጋር የሚሰራ ስራ አለ። ወረዳ አመራሮች ራሳቸው ህዝቡ የሚጮህበት የለም። ወረዳ ነው መጮህ የምችለው። ወረዳ ደግሞ ወደ ላይ አያስተላልፍም። ከላይ ሲደወልም ሰላም ነው ከልዩ ሀይል የሚያልፍ ነገር የለም ይባላል። ልዩ ኃይሉን ከከተማው ሙሉ አውጥተው መዋቅሩ ሙሉ ፈርሷል። እዛ አካባቢ ያለው የመንግስት አመራሮች ምንም የለም። ሀሮና ባጊላ ሁለት ቀበሌዎች በጣም ብዙ ስደተኛ አለ። ምንትን መጠለያ ምናምን አልተሰራም። ምግብ የለም። ሁሉም እየተራበ እርስ በርስ ተጠራቅሞ ነው ያለው።
እና ህብረተሰቡ ግን እርስ በርሱ ይረዳዳል?
ህብረተሰቡ እስካሁን እየተረዳዳ ነበር ያቅሙን። አሁን ግን ከአቅም በላይ ነው። በብዙ ቀበሌ ያሉት እየለቀቁ መጥተው ሁለቱ ቀበሌዎች ላይ ስላሉ፣ በዛ ላይ ደግሞ በየቀኑ ከአራቱም አቅጣጫ ነው ተኩስ የሚከፈትባቸው። ብዙ ሰው እየተጨፈጨፈ ነው። በየቀኑ ይሞታሉ። ምን ግን ምንም የሚጮሁበትም የለም።
ሌላው ለአሜሪካ ድምፅ በአካባቢያቸው አለ የሚሉትን ያስረዱት አንድ አማርኛ ተናጋሪ ሰው ደግሞ ይህን ብለዋል።
ከአንድ በኩል ወደ ጎጃም የሚያሻግር አባይ ከሚባለው ማለት ነው። ከወደዛ በኩል አንድ ከተማ አጋምታ የሚባል አለ። ከወዲህ በኩል ደግሞ ያው ኪረሞ ራሱ አለ። ከመሀል ያለችው እንግዲህ ሀሮ የምትባለው እና አማራው ተፈናቅሎ ወደዛ ወደ አማራ ክልል እንዳይወጣ ከወዲያ በኩል ተይዟል። ወደዚህም ወደ ሌላ ቦታ ወደ አማራ ወደ ያለበት እንዳይሄድ ከወዲህም ተይዟል። ከመሀል እንግዲህ ተሰድቶ ተፈናቅሎ ካለበት ሀብቱንም ሁሉንም ነገር አውድሞ ተፈናቅሎ መጠለያ ቦታ ነው ያለ እና ከዛ ከመጠለያ ላይ በአንድ በኩል ራብ እየገደለ ራብ እንትን እያለ በራብ እያለቀ ነው ያለ። በሁለት በኩል ደግሞ እንደገና ሁለተኛ ደግሞ በጦርነት በጥይት እስከ ዛሬ ሳምንት የሆነው ነው ሰው መሞት አንድ ቀን እንኳ አላቆመም። ዛሬ ትናንትና ሶስት ቀን ሙሉ ከጠዋት እስከ ማታ ጦርነት ላይ ነው ያለ። በዲሽቃ የታገዘ በመትረየስ በስናይፐር የታገዘ ጦርነት ህግ ካልደረሰ ዞሮ ዞሮ በቃ እዚያ ያለ ሰው ሁሉም ሳምንትም አይፈጅም ተጨፍጭፎ ያልቃል። የስንት ቀበሌ የገጠር ቀበሌ ሰው ተሰብስቦ ነው አንድ ላይ ተፈናቅሎ ያለ። መንግስት ካለ በቶሎ የሚደርስልን መከላከያ ይምጣልን ነው በቃ እኛ ፍላጎታችን ይሄ ነው በቃ።
ሌላውም ይህን ተማጽኖ አሰምተዋል።
ወር በላይ ሆነ እኮ ከሲሜዶሮ እኮ ስንወጣ እኮ ወር ሆነ ነው ያልተው 24 ቀን ነበር ናፍቀናት የነበረ። እሷ ተመጣች ሰላም ይሆንልናል ብለን እሷን እየናፈን ነበር። እሷ ማለፍ ባሰን እንኳን ሊወርድልኝ ሲሜዶሮ ከሲሜዶሮ ወተን ሀሮ ነበር። ቢያንስ ወደ 40 ምናምን ሺህ አካባቢ ሰው ነው ያለ። ቢያንስ ብዙ ነው ሰው ህዝቡ ብዙ ነው ያለው እዛ ተፈናሎ ማን ነው ሀሮ እና ሀሮ ነበር ያለ ነው። ከሀሮ ልዩ ሀይል ሲወጡ ውጊያው ተጀመረ። ውጊያው ከተጀመረ በኋላም ደግሞ በቃ ቢያንስ ምን አለ የህግ አካል እንኳ ደርሶልን ቢያንስ እኛ እኮ ቢያንስ ነፍሳችንን ለማውጣት ነው እንጂ ስለሌላው ነገር አይደለም። በአንድ ጊዜ መውጫ እንኳ ባገኘን ነፍሳችንን አውጥተን የህግ አካል እንኳ ደርሶልን ችግራችንን በደላችንን አይቶልን አረጋግቶን እንኳ ለጊዜው ነፍሳችንን ብናወጣ ሀብት ገንዘብም አቀር።
ከዚህ በተቃራኒ ደግሞ በዳሬ ቀናኤ የተባሉ በዩናይትድ ስቴትስ የላንካስተር ነዋሪ በሀረ ከተማ ነዋሪ የሆኑ 9 ቤተሰቦቻቸው ከአማራ የመጡ ናቸው በተባሉ ታጣቂዎች መገደላቸውን ለአሜሪካ ድምፅ የአፋን ኦሮሞ አገልግሎት ባልደረባ ቱጁቤ ሆራ በስልክ ተናግረዋል።
ኡመሜ ገዳ ጉዳቶ ኡመሜ ማቴኬ ፊሰቲ ዋንተምት ያኔ
በጣም ከባድ ሀዘን ነው የገጠመን። አንድ ሁለት ሰው ሳይሆን ብዙ የቤተሰብ አባል ነው የተገደለብን። አክስቴ በኩሌ በያ ነው ባለቤቷ ክብረት ሲማ፣ 3 ልጆቿ አያንቱ፣ አራሬ እና ነገራ የሚባሉ ሁሉም ተገድለዋል። የአክስቴ ባል ወንድም፣ 4 ቤተሰቦችም ከጎረቤት እዚያው ነበሩ። በአጠቃላይ 9 ሰዎች ናቸው የተገደሉት። 4 ቀናት በፊት ነው የተገደሉት። ከዚያ ቀደም ብሎ ከእኔ ቤተሰብ አባል ጋር በስልክ ሲነጋገሩ ነበረ። በዚያ ጊዜ ከውጪ ተኩስ እንደሚሰማቸው ምን እንደሆነ እንደማያውቁና እቤት አንድ ጋር ተሰባስበው እንደሚገኙ ተናግረው ነበር። እናጣራለን ብለው ነበር። ቤተሰብ መልሶ ሲደውል ሊያገኛቸው አልቻለም። ቤታቸው ውስጥ ነው ተገድለው የተገኙት።
በሌላ በኩል ደግሞ ከሀሮ ሸሽተው ወደ ኪረሙ መሄዳቸውን በስልክ ለአሜሪካ ድምፅ ከገለጹ ሰዎች አንዱ እሁድ ዕለት ከአማራ በኩል የመጡ የታጠቁ ኃይሎች ጥቃት እንደፈጸሙባቸው ይገልጻሉ።
የአማራ ታጣቂዎች ከመንደሮቻችን ለምሳሌ ከሃሮ ቱጁሬ፣ ጨፌ ጉዲና፣ ሌሊስቱ ሶምቦና ባቡ አፈናቅለውን አሁን ኪረሙ ነው የምንገኘው። እነዚህ ውጊያ የከፈቱብን ደግሞ በትንሹ 1000 ሰዎች ይሆናሉ። በሃሮ ቱጁሬ ለምሳሌ አቅመ ደካማ አረጋውያንን ቤቶቻቸው ውስጥ አግተው ይዘዋል። መንግስትም ምንም ሊረዳን አልቻለም። በጣም ብዙ ቤቶች ናቸው የተቃጠሉት። ይህ ህዝብ ሀብቱ በሙሉ ወድሞበታል። በትንሹ ከ20 በላይ የሚሆኑ አባወራዎች ናቸው ከነ ቤተሰባቸው ተፈናቅለው ኪረሙ ከተማ የሚገኙ።
እነዚህ ታጣቂዎች ናቸው ያሏቸው ሰዎች ከአማራ ክልል መሆናቸውን እንዴት አወቁ?
እንግዲህ ራሳቸውን ፋኖ ይላሉ፣ ታጣቂ ይላሉ። የታጠቀው ህዝብ ገበሬ አይመስልም። ትልልቅ መሳሪያ ነው የሚተኩሱት።
ወምኒና ገያ አካባቢ ያለ ሰላም አስከባሪ ኃይል ምን እርምጃ ወሰደ?
ምንም የወሰዱት እርምጃ የለም። እነዚህ ታጣቂዎች ግን አሁንም ቤቶችን ማቃጠልና የህዝቡን ንብረት መዝረፍ ቀጥለዋል።
ሌላኛው አስተያየት ሰጪ በበኩላቸው የኢትዮጵያ መንግስት ያስታጠቃቸው ሰዎች ጥፋቱን ፈጽመዋል ብለው ያምናሉ።
እዚህ ግጭት የተጀመረው ባለፈው እሁድ እነዚህ ታጣቂዎች ቁጥራቸው 20 የሚሆን ሰዎችን ቤታቸው ውስጥ፣ ሌሎችን ደግሞ እንዲሁ ውጪ የገደሉ ጊዜ ነው። ከዚያ የሰውን ቤት እየሰበሩ ንብረቱን በመኪና ጭነው ወሰዱ። ሰኞም ይኸው ተደገመ። ሮብለት ባለስልጣናት መጥተው ቤት ውስጥ ከተገደሉት 8ቱን በአንድ መቃብር ቀበሩ። እነማንን እንደቀበሩ እንኳን አያውቁም። ይህ መንግስት አገር አስተዳድራለሁ ይላል፣ ነገር ግን የኦሮሞ ህዝብ ጥሮ ግሮ አርሶ የሚተዳደር ህዝብ እንዲዘረፍ፣ ለጥቃት እንዲጋለጥ፣ እንዲፈናቀል አድርጓል። ታጣቂዎቹ የቀድሞ የምኒልክ ባንዲራ የያዙ ናቸው። መንግስት አሰልጥኖ በሚሊሻነት ያሰማራቸው ታጣቂዎችም አሉባቸው።
የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ በኪረሙ ወረዳ ሰሞኑን የተፈጠረውን የጸጥታ መደፍረስና ደረሰ ያሉትን ጉዳትም ለአሜሪካ ድምፅ ተናግረዋል።
በምስራቅ ወለጋ ኪረሙ ወረዳ ሀሮ በምትባል ቀበሌ ላይ የሸኔ ታጣቂዎች ጥቃት አድርሷል። በዛም ምክንያት ሌሎቹም የተደራጁ አማርኛ ተናጋሪ ሽፍቶች አሉ። እነዚህ ሁለቶቹ ናቸው ጥቃቱን ያደረሱት። ጥቃቱ የደረሰው ጥቅምት 1 እና 2 ነው። በዚህም ጥቃት 15 ሰዎች ህይወታቸው አልፏል ማለት ነው። እነዚህ ሁለቱ ቡድኖች ሲቪሊያን ታርጌት አድርገው የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ስለሆነ ከዚህ አንጻር ነው ጥቃቱ የደረሰው። በዚህም ሳቢያ 967 አባወራዎች ከቀያቸው ተፈናቅሏል ማለት ነው።
አቶ ኃይሉ አዱኛ የኢትዮጵያ መንግስት ኦነግ ሸኔን በሽብርተኝነት የሰየመውና ይህ ኃይልም ባለፉት ጥቂት ዓመታት ማንንም ከማንም ሳይለይ ሰላማዊ ዜጎች እየገደለ የቆየ እንደሆነ አስታውሰው ይህን ቡድን ለመደምሰስ መንግሥት እየሠራ መሆኑን ይናገራሉ። የክልሉ መንግሥትም ያለውን አቅም ሁሉ ተጠቅሞ ይህን ቡድን ለማጥፋት እየተንቀሳቀሰ ነው ብለዋል።
ቀደምና ከበቀደም በስቲያ የተደረገው ጥቃትም ይሄኛው ሽብርተኛ ቡድን ከህወሓት ጋር ተባብሮ የአማራንና የኦሮሞን ህዝቦች ለመጋጨትና በዚህም ሀገሪቷ ወደ ብጥብጥ እንድታመራ የሚሰራ ስለሆነ ህብረትን መፍጠሩ ይታወቃል። ስለዚህ በማንኛውም መመዘኛ የኦሮሚያ ክልላዊ ብሔራዊ መንግስት ይህን ሽብርተኛ ቡድንና የማህበረሰቡን ደህንነትና ሰላም እያናጋ ያለውን አልፎ አልፎ እዚህም እዛም የሚፈጥረው ችግር ካልሆነ በስተቀር እሱ ቁሞ ያየበት አንድም አጋጣሚ የለም ማለት ነው። ከዛ ይህን ብቻም ሳይሆን በቀደም የተከሰተው በሚያሳዝን ሁኔታ አማርኛ ተናጋሪ ሽፍቶች የሸፈቱ አሉ ኪረሙ አካባቢ። እነሱ ናቸው አሁንም ከሸኔ ጋር የመመጋገብ ስራ ነው የሚሰሩት። አንዱ ሌላውን ያጠቃልና እነሱም በወሰዱት እነዚህ ሽፍቶች በወሰዱት ጥቃት 11 ሰዎች የሞቱ ሲሆን በሸኔ በተሰነዘረው ጥቃት ደግሞ 4 ሰው ህይወቱን አጥተዋል። በአጠቃላይ 15 ኢትዮጵያውያን በዚህ ጥቃት ህይወታቸው አልፏል ማለት ነው።
አቶ ኃይሉ አክለውም ሰሞኑን በኪረሙ ወረዳ ባህሩ ከተማ የተፈጠረው ሁከትና ጥቃት በሰሜን ኢትዮጵያ ከሚካሄደው ግጭት ጋራም አያይዘውታል።
እንደሚታወቀው ላለፉት ከለውጡ በኋላ በሰላማዊ መንገድ ለመታገል የገባው አካል ሸፍቶ ነው እንደዚህ ስራዎችን ህብረተሰቡ ላይ ጦርነት እየከፈተ ያለው። ይህ ደግሞ ቀጥታ ከወያኔ ጋር የሚገናኙ ስለሆነ በሰሜን በኩል እየተወሰደ ያለውን እርምጃ ወደ ኦሮሚያ ዳይቨርት ለማድረግ የሚጠቀሙበት ታክቲክና አለው። እኛም እየተዋጋን ነው ያለው ለማለት የሚያህል ካልሆነ በስተቀር እዚህ ግባ የሚባል ኃይል ኑሮት አይደለም። መንግስትም ደግሞ በየወቅቱ እርምጃ እየወሰደበት ቁጥጥር ላይ እያስገባ እየደመሰሰም ይገኛል ማለት ነው።
በኪረሙ ወረዳ ሰሞኑን የተከሰተውን ቀውስ በተመለከተ የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ዜጎች ለማኅበራዊ ፍትሕ፣ የአማራ ብሔራዊ ንቅናቄ መግለጫ ማውጣታቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ጉዳዩ በእጅጉ እንዳሳሰበው ገልጿል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ደሴ ነው የምንወስዳችሁ። በውርጌሳና ደላንታ አካባቢ የተካሄደ ያለ ጦርነት እንዳፈናቀላቸው ነዋሪዎች ተናገሩ። ዛሬና ትላንት በወሎ ጦርነት የተካሄደበት ባለው በውርጌሳና ደላንታ አካባቢዎች በቀጠለው ወታደራዊ ግጭት ምክንያት በርካታ የህብረተሰብ ክፍሎች አካባቢያቸውን ለቀው ወደ ደሴና አጎራባች ቀበሌዎችና ከተሞች እየተሰደዱ መሆኑን ተናግረዋል። 4 ቀናት ሞልቶታል ባሉት በዚህ ከባድ ጦርነት የከባድ መሳሪያ ተኩስ እንዳለም በዛሬው ዕለት ደሴ ከተማ የደረሱ ነዋሪዎች መናገራቸውን በደሴ የሚገኘው መስፍን አድናቄ አነጋግሮ ተከታዩን ዘገባ አድርሶናል።
ጦርነቱ ከሚካሄድበት የሰሜን ወሎ ዞን ውርጌሳ አካባቢ ከ7 ኪሎ ሜትር ባልበለጠ ርቀት ላይ ነበርን የሚሉትና በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ነዋሪ የሆኑት የእድሜ ባለጸጋ ከአራት ልጅና የልጅ ልጆቻቸው ጋር ወደ ደሴ ከተማ ዛሬ መግባታቸውን ይናገራሉ። ስሜ ቢገለጽ ቤተሰቤ ላይ ጥቃት ሊሰነዘር፣ ጥዬው የመጣሁት ንብረትም ሊዘረፍ ይችላል የሚል ስጋት ያላቸው ግለሰብ ለህይወታቸው በመስጋታቸው 60 ኪሎ ሜትር ርቀት ላይ ወደምትገኘው ደሴ ከተማ መምጣታቸውን ገልጸዋል።
ዛሬ 4ኛ ቀኑን የያዘው በሰሜን ግንባር በተለይ በውጫሌና በሀብሩ ወረዳ ያለው ጦርነት በጣም አስጊ በመሆኑ ቅርብ ነው። ከውጫሌ ከተማ በ7 ኪሎ ሜትር ርቀት ላይ ነው። አሻግረን ሁሉ ይታያል መሳሪያው ሲያርፍ እና ይሄ በጣም ከባድ ነው። እዛ ለመቀመጥ ስላልቻል ልጆችን እና የልጅ ልጆችን ይዤ ወደ ደሴ መጥተናል።
4 ቀን ሞላው ባሉት ከባድ ጦርነት እንዳስተያየት ሰጪው ከባድ መሳሪያ ተተኩሶ የሚኖሩበት የአምባሰል ወረዳ ዋና ከተማ ውጫሌ ላይ አርፏል።
አንዱ ትልቁ ችግር ምንድን ነው? 4ኛ ቀኑን የያዘው ጦርነት የሚተኮስ ከባድ መሳሪያ አለ። እኛ ከተማ ላይ 2 አርፎ ያው ሰው ላይ የደረሰ አደጋ የለም እንጂ አካባቢው ነው እየረበሸ ነው ያለው። ውርጌሳ ከተማም እንደዚሁ አርፎ ሰዎች ሙተዋል የሚል ወሬ ሰምተናል። ገበያ ላይ ራሱ በትናንትናው ዕለት ገበያው አካባቢ ተጥሎ ገበያው እንዲበተን የተደረገበት ሁኔታ ነው ያለው።
ከየት አካባቢ ነው የሚተኮሰው?
ከሰሜን ነው። ያው የመንግስት ወደዛ ስለሆነ የሚተኮሰው አናየውም፣ ርቆ ነው የሚሄደው። የእነሱ ግን ወደ እኛ ነው እየተተኮሰ ያለው።
በተለይ ጦርነቱ በህፃናት ስነ ልቦና ላይ የሚያሳድረው ተጽዕኖ ከባድ ነው ይላሉ።
በሚተኮስበት ጊዜ እጅግ በጣም እየደነገጡ እየፈሩ አልጋ ስለሚገቡበት አጋጣሚ ስላለ እነዚህን ህፃናት እናስወጣ ብለን ያው አካባቢያችንን ለቀን ወጥተናል። እንግዲህ እዛ ምን ሊደርስ እንደሚችል የምናውቀው ነገር የለም፣ እግዚአብሔር ነው የሚያውቀው።
ወደ ደሴ ከመጡም በኋላ ከተማዋ ከተለያዩ አካባቢዎች ተፈናቅለው በመጡ የህብረተሰብ ክፍሎች በመጨናነቋ የማረፊያ ችግር እንዳጋጠማቸው ጠቅሰዋል።
ተፈናቃዩ ሰው በጣም ብዙ ነው። የሰሜን ወሎም አሁን የኛም አካባቢ እየተፈናቀለ ወደዚህ ስለመጣ አሁን ቤት በማፈላለግ ላይ ነኝ ያለሁት። ቤትም ላይገኝ ይችላል። ያው በረንዳ ልጆቹን አሳድራለሁ ማለት ነው። እንደውም እዛ አካባቢ አሁን ውጫሌ አካባቢ የቀንድ ከብቱን የጋማ ከብቱን እየያዘ ወደ አምባሰል እየገባ ነው ያለው። አሁን ከሰሜን ወሎ በጣም ከባድ የሆነ አደጋ ነው እየተከሰተ ያለው። ለዚህ መንግስት አፋጣኝ ምላሽ ቢሰጠን ብለን እንጠይቃለን። ካልሆነ ግን ያው ችግሩ የበለጠ እየከፋ ህዝቡም ያው እያለቀ ነው የሚመጣው።
ቤት ንብረታችሁን ምን አድርጋችሁ መጣችሁ?
ቤት ንብረታችንን ዘግተን የመጣ ነው። አሁን ቤት ንብረት የሚታሰብበት አይደለም። ልጆቻችንና ህይወታችንን ብቻ ለማውጣት ስለሆነ ቤትና ንብረት በቃ ቆልፈን ነው እንዳለ የወጣ ነው። ምንም ይዘን የወጣ ነው። ልብስ እንኳ የለም። ስጋት ስላለ መንገድ ምናልባት ይቆረጣል በሚል በጧት ተነስተን መኪና ጠብቀን ወደ ከተማ የመጣ ነው እና ቢቋረጥ 60 ኪሎ ሜትር በእግር ለመምጣት ልጅ ይዞ በጣም ከባድ ስለሆነ ዝም ብለን ቤታችንን ዘግተን ወደ ከተማ ገብተናል።
በደሴ ከተማ ብቻ ከሰሜንና ደቡብ ወሎ ከዋግምራና አፋር አካባቢዎች ከ300,000 በላይ ህዝብ ተፈናቅሎ የመጣ ሲሆን ይህም በከተማዋ ከሚኖረው አጠቃላይ ህዝብ የሚስተካከል መሆኑን የከተማዋ አመራሮች ይጠቁማሉ። የስማቸውን መጠቀስ ያልፈለጉና በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ አካባቢ እንደሚኖሩ የተናገሩት ሌላው አስተያየት ሰጪ በተቀሰቀሰው ጦርነት ምክንያት ህይወታቸውን ለማትረፍ በጉዞ ላይ ያሉ በጦር መሳሪያ ተመተው የሞቱ መኖራቸውን ተናግረዋል።
ቀበሌያችን ፀሐይ መውጫ 023 ነበር። እዛ እየኖርን ያው እነሱ በከባድ መሳሪያ ወደዛ ሲመቱ እኛ ታችን ቆላውን ተፈናጣሪ ወኛ ህዝብ እንደኛ አይነቱ እየሞተ ያልሞተው ደግሞ ወደ ቆላ ለቆላ የ3 ሰዓት መንገድ ነው። ወገ ጤና ገባን። እነሱ ያን እንዲያዙ ውጊያ አሁን ተያይዟል።
የቀድሞ ወታደር አባል ነበርኩ የሚሉትና በደላንታ ወረዳ 023 ቀበሌ እንደሚኖሩ የገለጹት አስተያየት ሰጪ ደግሞ በጦርነቱ መባባስ ምክንያት ለህይወት አስጊ፣ ለአካል ጉዳት መንስኤ ሊሆን የሚችል አደገኛ ገደላ አልፈው ወደ ወረዳው ዋና ከተማ ወገልጤና መምጣታቸውን ተክሰዋል።
በለጊዜው ስሚዛይ ቢቆየን ያወጣቴ መጀመሪያ ላይ ከ11 ሰዓት ላይ ለሊት ወጣሁኝ። 11 ሰዓት ላይ ካፋፍ ነበር ካፋፉ ተበቁኝና ካፋፍ ላይ በርቀት ሳያቸው ነው በቃ። ከዛ በኋላ በገደል ተንሸራትቼ በማውቀው ስለነበረ ተንሸራትቼ በበረዶ ወረድኩኝ። ከዛ አመጥቼ ወደ ዳውንታውን አርፌ ወደዚህ ወደ ወገልጤና መጣሁ።
አስተያየት ሰጪው አካባቢያቸውን የተቆጣጠረው የህወሓት ኃይል ያደረሰው ጉዳት ከፍተኛ ነው ብለዋል።
ከአካባቢው የባቄላ ዝርት ነበር። ባቄላውን እየወረዱ ቆርጣሉ፣ ማሽላውን አገዳያሉ ይቆርጣሉ። የተለያየን እነሱንም ደግሞ ለምን እንድነው ስሏቸው ድብደባ ደርሳሉ። ከዛ ውጭ እንደገና ደግሞ ከአላይ ገበያ ሲወጡ መጀመሪያ በግ ይገዛሉ፣ ከዛን በኋላ አልፎ ይጠብቋቸውና በሩን ይቀማሉ።
የትግራይ ክልልን በማስተዳደር ላይ እንደሆኑ የሚነገርላቸው ዶክተር ደብረጽዮን ገብረ ሚካኤል ሰራዊታቸው በገባባቸው የአማራ ክልል አካባቢዎች ፈጽሞታል የተባለውን ሰብአዊ ጥሰት በተደጋጋሚ ማስተባበላቸው ይታወሳል። ሮይተርስ ከስድስት ቀናት በፊት የትግራይ ኃይሎች ቃል አቀባይ ያላቸውን ጌታቸው ረዳን በስልክ እንዳገኛቸው ጠቅሶ ኃይላቸው ዘልቆ በገባባቸው ሰሜናዊ የአማራ ክልል ውስጥ መንግስት የተጠናከረ የአየር ጥቃት ሰነዘረብን ሲሉ መናገራቸውን ዘግቦ ነበር። በአፋር ክልል እዋና ከለዋን አካባቢዎች የከባድ መሳሪያ ጥቃቶች ተሰንዝረው የንጹሐን ህይወት ማለፉ፣ የአካል ጉዳት ማጋጠሙና የንብረት ውድመት የመድረሱ ዜና የተሰማው ቃል አቀባዩ በውርጌሳ በወገልጤናና አፋርን ከአማራ ክልል በሚያገናኘው መንገድ የአየር ጥቃት ተሰንዝሮብናል ባሉ የቀናት ልዩነት ውስጥ ነው። የአፋር ክልል ሚኒሻ ጉዳዮች ጽህፈት ቤት ኃላፊ አይዳሂስ አስኬኤ ከቀናት በፊት ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ ለድርጊቱ መንግስት በአሸባሪነት የፈረጀውንና ራሱን የትግራይ ኃይል በማለት የሚጠራውን አካል ተጠያቂ ሲያደርጉ፣ ከህወሓት በኩል ግን እስካሁን የተሰጠ ምላሽ የለም። ራሱን የትግራይ ኃይል ብሎ የሚጠራው ወታደራዊ አካል ከተቆጣጠራቸውና ለአፋር ድንበር ቅርብ ከሆኑ የአማራ አካባቢዎች ትናንትም እዋ አካባቢ የከባድ መሳሪያ ጥቃት መሰንዘሩን የአካባቢው ነዋሪዎች ጠቁመዋል። እስካሁን በሰውና በንብረት ላይ ስለደረሰው ጉዳት ግን መረጃ እንደሌላቸው ገልጸዋል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ግዛቸው ሙሉነህ በአሸባሪዎች እየተንገላታ ነው ያሉትን ህዝባቸውን ነጻ ለማውጣት በማንኛውም ሰዓትና ጊዜ በሁሉም ግንባሮች የማይቀለበስ ዘመቻ ሊያደርጉ እንደሚችሉ መናገራቸውን ጠቅሶ ሮይተርስ በቅርቡ ዘግቧል። በተባባሰው ጦርነት ምክንያት ከቤት ንብረታቸው ተፈናቅለው የመጡ የህብረተሰብ ክፍሎች ጦርነቱ በአጭር ጊዜ ተጠናቆ ወደ ነበሩበት መመለስ ምርጫቸው እንደሆነ ሲናገሩ ይደመጣሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አሁን ደግሞ ከደሴ ወደ መቀሌ ነው የምንወስዳችሁ። በተከታዩ ዘገባችን በትግራይ ክልል የሚገኙ የመንግስት ሰራተኞች ለአምስት ወራት ያህል ደሞዝ እንዳልተከፈላቸው ለአሜሪካ ድምጽ አስተያየት የሰጡ የመንግስት ሰራተኞች ተናግረዋል። በፌዴራልና በክልል መንግስት መስሪያ ቤቶች የሚሰሩ እነዚህ የመንግስት ሰራተኞች ደሞዝ ስላልተከፈላቸውም ለችግር መጋለጣቸውን ገልጸዋል። የመቀሌው ዘጋቢያችን ሙልጌታ አጽበሀ የተወሰኑትን አነጋግሮ ተከታዩን ዘገባ አድርሶናል።
ከሰላሳ ዓመት በላይ በመንግስት ስራ እንደቆዩ የሚናገሩት በትግራይ ክልል የቴክኒክና ሙያ ትምህርትና ስልጠና ቢሮ ሰራተኛ የሆኑት ወይዘሮ ኪዳን ሰለሞን በቆዩባቸው የመንግስት ስራ ዓመታት ደሞዝ ሳይከፈላቸው ለአምስት ወራት ያህል ሲቆዩ ለመጀመሪያ ጊዜ መሆኑ ገልጸዋል።
አሁን አምስት ወር ሙሉ ከሰነ እስከ ጥቅምትም ያው ረግጠናል ማለት ነው። ምንም አይነት ገንዘብ ምንም አይነት ክፍሊት የለም። የነበረ ገንዘባችን ያጠራቀም ለጤናችን አንዳንድ ችግራችን መፍትሄ ያስቀመጥ ነው። በባንክም አውጥተን እንዳንጠቀም ያው ባንክም ተዘግተዋል። የኑሮ ውድነት አጋጥመዋል። ደሞዛችንን ተዘግተዋል። በቃ ለእኛ ለመንግስት ሰራተኛ ይሆን በአጠቃላይ ለህዝብ ትግራይ የህይወት መስዋዕትነት ለመክፈል የተፈረደልን ነው እና እንደዚህ አይነት ታይቶ ተሰምቶ አያውቅም። ለመጀመሪያ ጊዜ ግን በፍርድ የተፈረደለት ህዝባችን አሁን ቀን ነው። አምስት ወር ልጆች ይዘህ ትዳር ይዘህ ክራይ ቤት ይዘህ የተለያየ ኑሮ ውድነት እያለ በጣም አስቸጋሪ በአደጋ ላይ አሁንም ሰው መሞት እየጀመረ ነው ግን እንዋጣዋለን።
ገብሩ ካሕሳይ የተባለ በአዲግራት ዩኒቨርሲቲ አስተማሪ በበኩሉም የፌዴራል መንግስት ተቋም ሰራተኛ ሆኖ እሱም እንደ ሌሎች የመንግስት ተቀጣሪ ሰራተኞች ደሞዝ ስላልተከፈለው ቤተሰቡን ለማስተዳደር መቸገሩ ነው የሚገልጸው።
ደሞዝ የታከለበት ምክንያት ምንድን ነው ቢባል ምንም አይነት መልስ ሊኖር አይችልም። ምክንያቱም ፖለቲካና የመንግስት ስራ መለየት ነው ያለበት። ስለዚህ እኔ ደሞዝ ማግኘት ያለብኝ የሰራሁበትን ስራ መከፈል ሲኖርብኝ ይህን ባለመከፈሉ አደጋ ውስጥ የሚከት ስራ ነው የተሰራው። አሁን እኛ የፌዴራል መስሪያ ቤት ሰራተኛም ነን፣ አካዳሚ ሰራተኛም ነን። አሁን ይሄ ደሞዝ ማገዱና አልከፍልም ማለቱ ይህንን ህዝብ አላስተዳድረውም ወይም ደግሞ ከአሁን በኋላ የኔ አይደለም ብሎ ከማሰብ ትርጉም አለው ብዬ ነው የማምነው እንጂ ህዝብ እንደ ህዝብ ያንተ ህዝብ ነው፣ የኢትዮጵያ ህዝብ ነው። ስለዚህ እንደ ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ የሚገባኝ ድርሻ መውሰድ አለብኝ። ይሄ ግን ለአንተ አይገባም ተብዬ ተከልክል እያለሁ ብዬ ነው አሁን የማስበው።
ዓለም አቀፍ ተቋማት ጫና በማሳደር ለህዝቡ ሊደርሱለት ይገባል ብለዋል ገብሩም። ወይዘሮ ሊያተካ የተባሉ የክልሉ የመንግስት ሰራተኛ በበኩላቸው
እኛ ለምንን አይደለም የምናመጣው ብጅቱ የራሳችን ከምናወጣው ግብር ወደ ፌዴራል መንግስት ሂዶ በዛ በጀት ተቀምሮ ለእኛ የሚደርሰን ነው የሚመጣ። አግባብ አይደለም ይሄ መከልከል። ይህ ፕሮጀክት ግን እንደ ህዝብ ለማጥፋት ለማንበርከክ ስለፈለጉ ነው በጀታችን የከለከሉት። እኛ በህግ ልከን ስለሆነ ነው እንጂ በራሳችን ቢቀር ኖሮ እንኳን ይሄ በጀት ሌላም እንተርፍ ነበር። ደሞዛችን ለህዝብ ለመንግስት ነው የምናገለግለው እኛ። ስለዚህ በጀት መከልከል ትክክል አይደለም። አራት ወር አምስት ወር ይኸው አምስተኛ ወር ይዘዋል። ስለዚህ አግባብ አይደለም። እንኳን በጀት ይቅርና በባንክ ያስቀመጥነው ብራችንም ተከልክለናል።
አዳነ ተፈላይ የተባለ የመቀሌ ዩኒቨርሲቲ አስተማሪ በዩኒቨርሲቲው ያሉ 10,000 የሚሆኑ ሰራተኞች ላለፉት አምስት ወራት ደሞዝ ስላልተከፈላቸው ችግር ውስጥ እንዳሉ ነው የሚናገረው።
የአንድ ሰራተኛ ደሞዝ በህግ ሳይፈረድበት ለአንድ ቀንም ያህል ደሞዝ መከልከል የለበትም። ይህን የታወቀ ነው። ስለዚህ የፌዴራል መንግስቱ ከህግ ውጭ ነው ሁሉም ነገር የሚሰራው። እሱ ብቻ አይደለም፣ ህግ ስለ ህግ አይደለም አሁን እያወራን ያለ ነው። ግን ዩኒቨርሲቲዎች ደግሞ ትግራይ ውስጥ ነው ያለው። አሁን የመቀሌ ዩኒቨርሲቲ እና ተጋሩ ናችሁ ተብሎ ነው አሁን እንደዚህ እየተደረጉ ያሉ። ስለዚህ እዛ ያለው እዛ ውስጥ የሚሰራ ሰራተኛ የትግራይ ተወላጆች ናቸው አብዛኛው ተብሎ ነው እየተዘጋው እና ሁላችንም ሌላ ገቢ የምናገኝበት የለንም። በዛ ውስጥ ነው በዛ የምናገኛትን ብር ነው የምንኖረው።
በትግራይ ክልል ከ100,000 በላይ የክልልና የፌዴራል መንግስት መስሪያ ቤቶች ተቀጣሪ ሰራተኞች እንዳሉ ተነግሯል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
አድማጮች፣ በዚህ ጉዳይ ላይ ከፌዴራሉ መንግስት ምላሽ ጠይቀን በተከታይ ዘገባ ይዘን እንመለሳለን። አሁን ወደ ቀጣዩ ዘገባችን እንውሰዳችሁ። በኢትዮጵያ ያለውን ችግር ከአፍሪካ ህብረት ጋር በመተባበር ለመፍታት መንግስት ዝግጁ መሆኑን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ። ዛሬ በአዲስ አበባ በተጀመረው 39ኛው የአፍሪካ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ላይ አቶ ደመቀ መኮንን ባደረጉት ንግግር በሀገሪቱ ያለውን ችግር ከአፍሪካ ህብረት ጋር በመተባበር ለመፍታት መንግስታቸው ዝግጁ መሆኑን እንዳብራሩ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች ተናግረዋል። ስብሰባው በአፍሪካ የበጀት ጉዳይ፣ በኮቪድ-19ና ተያያዥ ጉዳዮች ላይ ያተኮረ ሲሆን የስብሰባውን የመክፈቻ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የህብረቱ በጀት በራሷ በአፍሪካ ሊሸፈን እንደሚገባ አሳስበዋል። ስብሰባውን የተከታተለው ዘጋቢያችን ኬኔዲ አባተ እንደሚከተለው አሰናድቶታል።
39ኛው የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ በዛሬው ዕለት ተጀምሯል። የአህጉሪቱን በጀት በራስ አቅም መሸፈን፣ ኮቪድ-19ን ለመከላከል የሚደረጉ ጥረቶችን ማጎልበት፣ የህብረቱን መዋቅሮች ማሻሻልና ተያያዥ ጉዳዮች የስብሰባው ዋነኛ የውይይት ርዕሶች ናቸው። የስብሰባውን የመክፈቻ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በህብረቱ የበጀት ጉዳይ ላይ ዋነኛ ትኩረታቸውን አድርገዋል። ውጫዊ የበጀት ድጎማን ከሉዓላዊነት ጥያቄ ጋር ያያያዙት የኮሚሽኑ ሊቀመንበር የህብረቱ በጀት በራሷ በአፍሪካ ሊሸፈን እንደሚገባ አሳስበዋል። ለ2022 የበጀት ዓመት የህብረቱ በጀት ዝግጅት እርግጠኛ መሆን ለማይቻልባቸው ምንጮች ምንም ቦታ መስጠት አያስፈልግም በሚል አሰራር ላይ የተመሰረተ ነው። በአጀንዳ 2063 የተመላከቱ ዋና ዋና ፕሮጀክቶችን ለማስፈጸም ለማስፈጸም እናንተው እንደወሰናችሁት የመርሃ ግብሮቹ በጀት በቁጠባ ላይ መመስረት እንዳለባቸው ያመለክታል። ይህም የተለያዩ አላስፈላጊ ወጪዎችን በመቀነስ በጀታችንን መደጎምን ያካትታል። ለህብረቱ የበጀት ድጎማ ለሚያደርጉ አጋሮቻችን አድናቆታችንን እንገልጻለን። ነገር ግን የህብረታችንን ሉዓላዊነት ለመጠበቅ በራሳችን ሀብት ላይ ጥገኛ መሆን አለብን ነው ያሉት ሊቀመንበሩ። የኮቪድ-19 ወረርሽኝ ጉዳይና የአፍሪካ በሽታዎች መቆጣጠርና መከላከል ማዕከል አፍሪካ CDC ተግባራዊነት ሌላው የስብሰባ አጀንዳ ሲሆን የኮሚሽኑ ሊቀመንበር ሙሳ ፋኪ በዚሁ ነጥብ ዙሪያ ባደረጉት ንግግር ኮቪድ-19 በአህጉሪቱ ረሃብ፣ ድህነትና የተመጣጠነ ምግብ እጥረትን እያባባሰ መሆኑን ጠቅሰዋል። በከፊል ከኮቪድ-19 ጋር ተያያዥ የሆነው የምግብ ዋስትና ጉዳይ በአህጉሪቱ እጅግ አሳሳቢ መሆኑንም የገለጹት ሊቀመንበሩ ወረርሽኙን ከመከላከል ጎን ለጎን በ 22 የአህጉሪቱን የምግብ ዋስትና ለማረጋጋት ሁሉም የአፍሪካ ሀገራት በትኩረት ሊሰሩ እንደሚገባ አጽንኦት ሰጥተዋል። የተመጣጠነ ምግብና የምግብ ዋስትናን ማረጋጋት የአፍሪካ ህብረት የ2022 መሪ ቃል ሲሆን የአፍሪካ ስትራቴጂክ ጥናት ማዕከል ያወጣው መረጃ እንደሚያመለክተው በአሁኑ ወቅት ከ100 ሚሊዮን በላይ አፍሪካውያን ለምግብ እጥረትና ረሃብ ተጋልጠዋል። ይህም ቁጥር ከአመት በፊት ከነበረው የምግብ እጥረትና ረሃብ ጋር ሲነጻጸር የ60% ጭማሪ እንዳሳየ ጥናቱ ያመለክታል። የአፍሪካ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በስብሰባቸው ትኩረት የሰጡበት ሌላው ርዕሰ ጉዳይ የህብረቱን መዋቅሮች ማሻሻል ነው። በዚህ የተካሄደውን ስብሰባ የተከታተሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት ማብራሪያ ላይ መዋቅራዊ ማሻሻያው ከበጀት ጉዳይ ጋር እንደሚገናኝ ጠቅሰዋል።
የአፍሪካ ህብረትን መዋቅሮች የማሻሻል እንቅስቃሴዎች አሉ፣ ፍላጎቶች አሉ። በዚህም ረገድ አስፈላጊ መዋቅሮች፣ ወቅታዊ የሆኑ መዋቅሮች በምን ሁኔታ መቀጠል እንዳለባቸውና አላስፈላጊ የሆኑ መዋቅሮች እንዴት ማስተካከል እንደሚቻል እንደዚሁ ሰፊ ውይይት ሲካሄድ ነበር የቆየው። በተለይ ይሄ መዋቅሮች ከበጀትም ጋር በተያያዘ ማለት ነው። ምክንያቱም መዋቅር ስፋት የበጀት ብክነትን የሚያስከትልባቸው እድሎችም አሉ ማለት ነው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የኢትዮጵያን ውስጣዊ ጉዳይ በተመለከተ በዝግ በተካሄደው ስብሰባ ላይ ባደረጉት ንግግር በሀገሪቱ ያለውን ችግር ከአፍሪካ ህብረት ጋር በመተባበር ለመፍታት መንግስታቸው ዝግጁ መሆኑን እንዳብራሩም አምባሳደር ዲና ተናግረዋል።
በኢትዮጵያ ውስጥ ያሉትና አንዳንድ ተግዳሮቶች በኢትዮጵያ አመራር በአፍሪካ ድጋፍ ለመፍታት ሙሉ ዝግጅት እንዳለ፣ አሁን ያሉትን ችግሮች በተለይ ከሰላምና መረጋጋት ጋር የተያዙትን አጀንዳ ለመፍታት በኢትዮጵያ በኩል ሁሉን የሚያሳትፍ የተሟላ ሰላማዊ እንቅስቃሴ ለማድረግ እና ሰላማዊ መፍትሄ ለማምጣት በኢትዮጵያ በኩል ዝግጅትም ፍላጎትም እንዳለ ገልጸውላቸዋል።
በኮቪድ-19 ወረርሽኝ ምክንያት ላለፉት 2 አመታት በበይነመረብ ሲካሄድ ከቆየ በኋላ አሁን ላይ በአካል በመገናኘት እየተካሄደ ያለው የሚኒስትሮቹ ስብሰባ ነገም የሚቀጥል ሲሆን የተለያዩ አካላትን በማሳተፍ የአህጉሪቱ ሀገራት መሪዎች ከነገ በስቲያ ለሚያደርጉት የ3ኛ አጋማሽ አመት ስብሰባ የሚቀርቡ ረቂቅ አጀንዳዎችና ረቂቅ ውሳኔዎች ይዘጋጁበታል። እስራኤል በአፍሪካ ህብረት በታዛቢነት እንድትሳተፍም በቀረበው የውሳኔ ሐሳብ ላይ ሚኒስትሮቹ በነገው ዕለት ይመክራሉ ያሉ ተብሎ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ ተሻግረናል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ጥቅምት 4/2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን እያቀናበረችልን ትገኛለች። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብናችን እናልፋለን። ባህልና ማህበረሰብ። በዛሬው የባህልና ማህበረሰብ ዝግጅታችን በሎሬት ለማ ጉያ ስም የተቋቋመውን ድርጅት ወይም ፋውንዴሽን እንቃኛለን። ፀሐይ ዳምጠውናት ዘገባውን ያሰናዳችሁ እንደሚከተለው ይቀርባል።
በህይወት ያሉ የክብር ዶክተሬት የተሰጣቸው ሎሬት ለማ ጉያ በፊየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያ ሰዓሊ ናቸው። ሎሬት ለማ ጉያ በ92 ዓመታቸው ያረፉ ሲሆን እድሜያቸውም በስዕል ስራ ያሳለፉ እንደሆነ ይነገርላቸዋል። አንደኛ አመት የመታሰቢያ ዝግጅት በአዲስ አበባ ኦሮሞ ባህል ማዕከል በተሰናዳበት ዕለት በስማቸው ፋውንዴሽን መቋቋሙን ቤተሰቦቻቸው አብስረዋል። የዘርፈ ብዙ ባለሙያ የሆኑት ልጃቸው ወይዘሮ ሰላማዊት ለማ ስለ ፋውንዴሽኑ አላማ ይናገራሉ።
ያው እንግዲህ የፋውንዴሽኑ አላማ ዋናው እሱን መተካት ነው። የእሱ የጥበብ ስራው በዓለም ዙሪያ እንዲሰራ ድሮም እሱ በህይወት እያለ ያሰራ ስለነበረ ይጥር ስለነበረ ከተለያዩ ሀገሮች ጋር ካልቸራል ኤክስቼንጅ ያደርግ ስለነበረ ያንን በመመርኮዝ ፋውንዴሽኑ በተጨማሪ እሱ ትምህርት ቤት ላይ ብዙ ይሰራል፣ ቅርሶች ላይ ብዙ ይሰራል እና የእሱ የጀመረውን ነገር ማስቀጠል በሚለው ነው።
ሎሬት ለማ ጉያ በህይወት እያሉ የራሳቸውን የግል ታሪክ በመጽሐፍ መልክ አሰናድተው ያስቀመጡ ሲሆን አሁን ላይ መጽሐፉ ዘመን ተሻጋሪ እንዲሆን ቤተሰቦቻቸው አሳትመው አስመርቀዋል ይላሉ ወይዘሮ ሰላማዊት።
እየተመረቀ ያለው የእሱ የህይወት ታሪኩን አስመልክቶ ራሱ የጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን፣ የኖረውን ኑሮ፣ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ። እኛ ለሚቀጥለው ለልጆቹና ለልጅ ልጆቹ እንዴት አድርገን ያንን ትግል በህይወታችን ያለውን ነገር እንዴት ማለፍ እንዳለብን ሁሉን ነገር ሳይደብቅ የጻፈበት መጽሐፍ ነው እየተመረቀ ያለው።
የአባታቸውን ፈለግ መከተላቸውን የሚያወሱት ወይዘሮዋ ከአምስቱ የሎሬት ለማ ጉያ ልጆች መካከል አራቱ በፍየል ቆዳ ላይ ስዕል ይስላሉ። የልጅ ልጆቻቸውም እንደዚሁ ያረጋሉ። እናም ተተኪ አፍርተዋል ብለዋል። ሎሬት ለማ ጉያ ሐሳባቸውን የህዝባቸውን ችግር፣ ያኗኗር ዘይቤ፣ ወግና ባህል በአጠቃላይ ሁሉንም የህይወት መስተጋብር በስዕል ነው የሚገልጹት ያሉት ደግሞ የሙያ አጋራቸው አርቲስት ግርማ ቡልቲ ናቸው።
በእውነቱ ይሄ ለክቡር ዶክተር አርቲስት ለማ ጉያ የተመሰረተው ፋውንዴሽን ለብዙ አርቲስቶቻችን በተለይ ኢትዮጵያ ውስጥ ላሉ አርቲስቶች ከፍተኛ የሆነ አርአያነትና ምሳሌ ያለው ነው። ምክንያቱም እሳቸውን በምናይበት ጊዜ እንደ አንድ ክልል የሚወሰኑ አይደለም፣ እንደ አንድ ሀገር የሚወሰኑ አይደለም። ዓለምን የሚወክሉና ብዙ ጊዜ ባህላቸውን፣ ታሪካቸውን፣ ትውልዳቸውንና የዚችን ሀገር መልካም ገጽታ ለሌላኛው ዓለም በአርት በስነ ጥበብ ታሪክ ውስጥ እንዴት ማንጸባረቅ እንደሚቻል ለሌሎች ከእሳቸው ቀጥለን እየመጣላለን አርቲስቶች ከፍተኛ አርአያ የሆኑ ሰው በመሆናቸው ለኒህ አይነት ሰው እንደዚህ አይነት የመታሰቢያ ፋውንዴሽን መመስረቱ በጣም አስፈላጊና ለኢትዮጵያ አርቲስቶች በሙሉ ትልቅ ሞራልና መነሳሳትን የሚፈጥር ነው።
የኚህ እንቁ ሰው ስራዎችን ማስቀጠል ዘርፉን ከማበረታታት አልፈው ሀገራዊ ፋይዳ አለው ያሉት ደግሞ የቀድሞ የኦሮሚያ ባህልና ቱሪዝም ኃላፊ አቶ ከበደ ደሳ ናቸው።
ስራቸው ለየት የሚሉበትና ስማቸው የሚነሳበት በቆዳ ላይ ስዕል በመሳል ነው የሚታወቁት። ይሄ እንደ አገርም እንደ ህዝብም እንደ ኦሮሞ ህዝብም እንደ ኢትዮጵያም እንደ አፍሪካም እንደዚህ አይነት ሙያ እጅግ ክሬቲቪቲ ያለውና የሚደነቅ የትም ሀገር የማይገኝ ተወዳዳሪ የሌለው ስራ ነው። የአገር ክብር ሀገርን የሚያስከብር ስራ የሰሩ በስማቸውም በስራቸውም ለሚዝን በሚል ቅጽል ስም የሚታወቁት በአፍሪካ ደረጃ ትልቅ አንጋፋ አርቲስት፣ ብቸኛ አርቲስት በዚህ ሙያ የሚታወቁ ሰው ናቸው። እንግዲህ በተለያየ መንገድ ነው እሳቸውን አስተዋጽኦ የምናየው። አንደኛ ስራው ራሱ ያልተለመደ ነው፣ በዓለም ላይ ያልተለመደ ሙያ ነው። በቆዳ ላይ እንደዚህ ስዕል መሳል አልተለመደም። አዲስ ፈጠራ አምጥቷል ማለት ነው። በአርቱ ዘርፍ እጅግ ከፍተኛ አስተዋጽኦ ነው ያለው። ለሀገር የማያልፍ ነገር የሰራ ሰው እሳቸው። በሀገር ወዳድነታቸውም ይታወቃሉ። ማንነታቸውን እያከበሩ እያሰፉ እያስተዋወቁ ለሀገርም አንድነት ለእኩልነትም እጅግ በጣም የታገሉና በዚህም ምክንያት በተለያዩ ጊዜያት በተለያዩ ስርዓት ውስጥ ወቀሳ የደረሰባቸውና መከራ ያዩ ታላቅ አንጋፋ አርቲስት፣ አስተማሪ፣ የሀገር ኩራት፣ የኦሮሞ ኩራት የሆኑ ሰው ስለሆኑ ይገባቸዋል በሚል ነው። እንግዲህ እሳቸውን ብቻ አይደለም አርቲስቶቻችን፣ ትላልቅ አርቲስቶቻችንን እውቅና እንሰጣለን። ከዚህ ጋር በማያያዝ ነው ፋውንዴሽናቸው መመስረትም ዛሬ መታሰቢያ መደረጉ።
በሎሬት ለማ ጉያ ስም የተመሰረተው ፋውንዴሽን የአርት ትምህርት፣ አጫጭር ስልጠናዎችና መደበኛ ትምህርት የሚሰጥበት እንደሆነ ተነግሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የባህልና ማህበረሰብ ዝግጅታችንን ነበር ያስደመጥናችሁ። አሁን ደግሞ ተከታዩ የተፈጥሮ ሳይንስና ህይወት ነው። በዚህ ዝግጅታችን አንድ የቴክኖሎጂ ፈጠራ ባለሙያ የቴክኖሎጂ ፈጠራዋን ከአየር ንብረት ጉዳይ ጋር አያይዛ ስለሰራችው ስራ የሚያወሳ ታሪክ ነው። ዮዲት በቀለ ትባላለች። ነዋሪነቷን በእንግሊዝ ያደረገች የቴክኖሎጂ የፈጠራ ባለሙያ ስትሆን ኦፕን ሴንሰርስ የተሰኘ የቴክኖሎጂ ተቋም መስራችና ዋና ስራ አስፈጻሚ ናት። ኦፕን ሴንሰርስ በአሜሪካና በአውሮፓ ላሉ ትልልቅ ተቋማት የአየር ብክለት መጠን መጠቆሚያ መሳሪያዎች ላይ ሶፍትዌር የሚገጥም ተቋም ነው። ዮዲት ለዚህ ፈጠራዋ መነሻ የሆናት የመጀመሪያ ልጇ የነበረባት የአስም ችግር ህመም እንደሆነም ትናገራለች። ኤደን ገረመው በተከታዩ ዘገባ ዝርዝሩን ይዘዋለች።
ዮዲት በቀለ ስታንቶን የተወለደችው ኢትዮጵያ ሲሆን ከጊዜ በኋላ ወደ አሜሪካ እንደመጣች ትናገራለች።
ልጅ ሆኜ አዲስ አበባ ነበርኩኝ። ያ ኮሚቴ ይሄድ ነበረ። ከዛ ወደ ሚሽገን ሀይ ስኩል ገባው እና ሀይ ስኩል ቤተሰቦቼ ወደ ሜዲሲን ነበር የሚገፉኝ። እኔ ደግሞ ወደ 14 አመቴ ላይ የሀይ ስኩል አስተማሪ ኮምፒውተር የተወሰነ ካካ ምናምን አየኝ እና በራሱ በኪሱ ገንዘብ ገዛልኝ እዛው ትምህርት ቤት ማለት ነው እና ፍሪ ፔሪዮድ ሰጡኝ። ስለዚህ ከ14 አመቴ ጀምሮ ያው ፕሮግራሚንግ እየሞካከርኩ ነበረ፣ ጌም ስራ ነበር ምናምን እና በቃ ነው ፍቅር ያዘኝ ከኮምፒውተር ጋር። ከዛ በኋላ እንደምንም ብዬ እንግዲህ ዚስ ዋዝ 90 ስለነበረ ብዙም የኮምፒውተር ሳይንስ ዩኒቨርሲቲ ፕሮግራሞች አልነበሩም፣ ግን ዩኒቨርሲቲ ተማርኩኝ ኮምፒውተር ሃርድዌር የመጀመሪያ ዲግሪ ወሰድኩኝ። ከዛ በኋላ ደግሞ የኮምፒውተር ሳይንስ ገባሁ።
ዮዲት ካደገች በኋላ ወደ እንግሊዝ ሀገር በማቅናት በተለያዩ ተቋማቶች ውስጥ ያገለገለች ሲሆን የሁለት ልጆች እናት ለመሆን በቅታለች። ነገር ግን እናትነት ቀላል አልነበረም። በተለይም የመጀመሪያ ልጇ የአስም ታማሚ መሆኗ በየጊዜው ሐኪም ቤት እንድትመላለስና እንድትጨነቅ ያደርጋት ነበር። የልጇ አስም ሳይብስና ሳይጥላት በፊት ለመከላከል በማለትም የአየር ብክለት መቆጣጠሪያ መጠቆሚያዎችን እየገዛች በቤቷና በግቢዋ ዙሪያ ታስቀምጥ እንደነበረ የምትናገረው ዮዲት ይሄ የግል ተሞክሯ ታዲያ ኦፕን ሴንሰር ስትል የሰየመችውን ተቋም እንድትመሰረትም ምክንያት ሆኗታል።
መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበራት፣ ሲቪር ነበር እና ብዙ አታክ ይኖርባታል። ሆስፒታል ያስገባት ነበር፣ ያመላልሳት ነበር እና የጠረጠርኩት ይሄ ፖሊሽን፣ የአውትሳይድ ፖሊሽን ሜይ ቢ አዝማዋን ችግር እያደረገ ነው ወይ ጥያቄ ነበረኝ በልቤ። እና ሴንሰሮች ማድረግ ጀመርኩኝ ከቤቴ ጀርባ እና ያንን ዴታውን፣ ያው ስራዬ ስለሆነ ዴታውን እያየሁ ዴታውን ኢንተርኔት ላይ ፐብሊሽ ማድረግ ጀመርኩ፣ ሌላ ሰዎች ኢንትረስት ካላቸው ብዬ ነበራቸው። የራሳቸውንም ደግሞ ፐብሊሽ ማድረግ ጀመሩ። ከዛ ያው አቀራበርን ለእነሱ ደግሞ እንዲቀላቸው፣ ለሌላ ሰዎች እንዲቀላቸው። ከዛ የመጀመሪያ ሰዎች ያው ቢልዲንግ ማኔጅመንት ሪል ስቴት፣ ብዙ ሪል ስቴት ያላቸው ሰዎች እንደው ለእኛም እስቲ እርጅን ግን ኢንተርኔት ላይ ፐብሊሽ የማይደረግ ሳይሆን የራሳችን የፕራይቬት እና ፕራይቬት ዴታችን ስለሆነ እስቲ አናሊቲክሱን ስሪልኝ። በዚህ ግን ሴንሰሮቹ ያው አንድ አይነት ናቸው፣ ሌሎችም ሴንሰሮች እንፈልጋለን ምናምን ማለት ስጀምሩ እሺ ያልኩና ከዛ እነሱ ያው ቢዝነስ ሆነ ማለት ነው። ይህን ያህል በፕላን አልነበረም፣ ቀስ እያለ ተጀመረ። ከዛ ተስፋፋ፣ አሁን ክላይንቶቻችን ሞስሊ ዩሮፕ እና ኖርስ አሜሪካ ናቸው።
ኦፕን ሴንሰርስ ላለፉት 4 አመታት በትላልቅ ተቋማት ውስጥ የሚገጠሙ የአየር ብክለት መጠቆሚያ ሶፍትዌሮችን በመቅጠምና መረጃዎችን በማሰባሰብ የሚሰራ ተቋም ሲሆን በቅርቡ $4 ሚሊዮን መዋለ ንዋይ ድጋፍ ማግኘቱና ተቋሙ እያደገ መምጣቱንም የምትገልጸው ዮዲት በተለይም ኮቪድ-19ን ለመቆጣጠር ቴክኖሎጂው በሰፊው እንደሚያገለግል ታስረዳለች።
ከኮቪድ-19 ደግሞ የመጣው ብዙ ነገሮች አሉ። ሰዎች በጣም እየታመሙና እየሞቱ ነው። ቤት ውስጥ ደግሞ የደረቀ አየር ኮቪድን ሞር እንዲሰራጭ አድርገዋል። ትንሽ ሁሚዲቲ ሃየር የሆነ አየር ኮቪድ በ70% ሌስ እንዲሰራጭ ይለዋል። ስለዚህ በጣም ትልቅ ዲፍረንስ አለው። ይህ ነገሮች በጣም ኢንትረስቲንግ ናቸው። ሪሰርቾቹ እየወጡ ነው። ፎር ፕሮዳክት ላይኑን አስፋፋ ነው። ምክንያቱም አሁን ሰዎች ኦፊስ ሲገቡ ብዙ ሰው መግባት አይችልም። ለምሳሌ 100 ሰዎች ካሉሽ ኦፊስ ውስጥ 25 ሰዎች መግባት ይችላሉ። ስለዚህ ያንን የሚቆጣጠር ፕሮዳክቶች እና ያንን ከ5ቱ በላይ እንዳይሄድ ፕሮዳክቶች አቀረብን። አሁን አዶፕት እያደረጉት ነው።
ዮዲት የቴክኖሎጂው ዘርፍ ላይ እጅግም ብዙ ሴቶች እንደማይታዩ አንስታ፣ ነገር ግን ዘርፉ እንደሚታሰበው ከባድ ባለመሆኑ እንዲሞክሩት ታበረታታለች።
ስፔሲፊካሊ የኮምፒውተር ፊልድ ብዙ ሴቶች የሉበትም። የኖሌጅ ወይም የአቅም ጉዳይ አይደለም፣ ግን አለ ፐርሰፕሽን። እንግዲህ ወንዶች ነው የሚታዩት ፊት ለፊት ይመስለኛል። ብዙ ሴቶች አይመርጡትም፣ ሌላ እነሱን የሚመስል ሰው አያዩ እና ይሄ በቃ የነርድ የሆነ ሰው ማነጋገር የወንድ ስራ ነው ብለው አያዩትም ለእነሱ ብለው እንጂ ምንም ችግር ለሴቶች ይሄን ከባድ አይደለም፣ የማይችሉት ነገር አይደለም። በጣም ጥሩ ፊልድ ነው። ብዙ ስራዎች አሉ፣ ብዙ ስራዎች ኦፖርቹኒቲዎች አሉ፣ ጥሩ ክፍያ አለው። ሞር ሴቶች ከሀገራችን ቢጀምሩ ደስ ይለኛል። አይ ኖ ኢኒሽቲቭዎች አሉ ወጣቶች ሴቶችን በዛ ፊልድ ለማስገባት እና ለማስተማር ሞር ሴቶች ቢመርጡ ደስ ይለኛል።
በተጨማሪም ግንባታዎች በሚካሄዱባቸው ቦታዎች ላይ የአየር ብክለትን ለመቀነስ እጽዋትን በመትከል አስተዋጽኦ ማበርከት እንደሚቻልም አስታውሳለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ቋንቋ አገልግሎታችንን። ወደ መጨረሻው ዘገባችን ነው የምናልፈው። ኢራን እንደ አውሮፓውያን አቆጣጠር በ2015 የተፈረመው የኒውክሌር ስምምነት እንዲያንሰራራ ወደ ቬናው ድርድር ለመመለስ ያላት ጊዜ እያለቀ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሳሰቡ። ኢራቅ በቅንነት ለመደራደር ፈቃደኛ ካልሆነች ዩናይትድ ስቴትስ ሌሎች አማራጮችን ለመውሰድ ዝግጁ ነች ብለዋል። የቪኦኤ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን፣ የእስራኤሉ የውጭ ጉዳይ ሚኒስትር ያይር ላፒድ እና የተባበሩት የአረብ ኤሚሬቶች አቻቸው ሼክ አብደላ ቢን ዛኢድ አልናህያን ጋር ትናንት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተካሄደው ውይይት ትኩረት የኢራን ጉዳይ ነበር። ዩናይትድ ስቴትስ ኢራንም የምታደርገው ከሆነ የ2015ቱ የኒውክሌር ጉዳይ ስምምነትን ሙሉ በሙሉ የምታከብር መሆኑን ላለፉት 9 ወራት የባይደን አስተዳደር ሲያስገነዝብ መቆየቱን ሚኒስትር ብሊንከን ተናግረዋል። አሁን እንግዲህ ያን ለማድረግ ያለው ጊዜ እያለቀ ነው ብለዋል ብሊንከን።
I'm not going to put a specific date on it, but with every passing day and Iran's refusal
በዚህ ቀን ብዬ ቀን አልቆርጥም። ነገር ግን ቀኑ በጨመረና ኢራን በቅንነት ለመነጋገር እንቢተኝነቷን በቀጠለች ቁጥር መንገዱ እየተዘጋ ነው የሚሄደው።
የእስራኤሉ የውጭ ጉዳይ ሚኒስትር ያይር ላፒድ ደግሞ ጉዳዩን ከበድ አድርገው አቅርበውታል። ኢራን የኒውክሌር መሳሪያ ባለቤት ልትሆን ምንም ያህል አልቀራትም ብለዋል።
If the Iranians don't believe the world is serious about stopping them, they'll race to the bomb.
ኢራናውያኑ ዓለም አድራጎታቸውን ለማስቆም ምን ያህል ቁርጠኛ እንደሆነ ካልተገነዘቡት ቦምቡን ለመስራት ይጣደፋሉ። እስራኤል ደግሞ በማናቸውም ጊዜ በማናቸውም መንገድ ምላሽ የመስጠት መብቷ የተጠበቀ ነው።
ኢራን ለደቀነቻቸው ፈተናዎች ከማናቸውም ተመራጩ መንገድ የ2015ቱ ስምምነት መሆኑን ዩናይትድ ስቴትስ አሁንም ቢሆን የምታምንበት ነው ያሉት የውጭ ጉዳይ ሚኒስትር ብሊንከን ኢራን አልደራደርም ማለቷን ከገፋችበት ግን ዩናይትድ ስቴትስ ሌሎች አማራጮችን ለመውሰድ ዝግጁ እንደሆነች ተናግረዋል። የእስራኤሉ የውጭ ጉዳይ ሚኒስትር ላፒድም የውይይታቸው ትኩረት ያሉትን አማራጮች መመልከት እንደነበረ ነው ያመለከቱት። ዩናይትድ ስቴትስ እና ሌሎችም የዓለም ሀያላን በእንግሊዝኛ አጽሮት ስሙ JCPOA ተብሎ የሚታወቀው የጋራ አጠቃላይ የድርጊት መርሃ ግብር ውል እንዲያንሰራራ ኦስትሪያ ቪየና ላይ በተዘዋዋሪ በሚደረጉ ተከታታይ ውይይቶች ለወራት ጥረት ሲያደርጉ ቆይተዋል። በአሁኑ ወቅት ግን ድርድሮቹ ተቋርጠዋል። እንደ አንዳንድ ታዛቢዎች አስተያየትም አሁን በኢራን ስልጣን ላይ ካለው አዲስ አመራር አኳያ ድርድሩ የማንሰራራቱ ተስፋ ይበልጡን የጨለመ ነው። የኢራን ፕሬዚደንት ኢብራሂም ራይዚ የሀገራቸው የኒውክሌር መርሃ ግብር ለሰላማዊ ዓላማ መሆኑን ገልጸው የዩናይትድ ስቴትስን ማዕቀቦች በአዲስ መልክ የተከፈተብን ጦርነት ሲሉ አውግዘዋል።
የተከበራችሁ አድማጮች ዝግጅታችንን አጠናቀናል። እዚህ ዋሽንግተን ዲሲ ያሉና በሁሉም ስፍራ የሚገኙ ዘጋቢዎቻችንን እናመሰግናለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። ሰላም፣ ደህና ደሩ። በነገው የአርብ ምሽት ዘገባችን እንገናኛለን። መልካም ቆይታ።